በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዛ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስም እየ ማርያም ጽዮን ለዓለመ ዓለም። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ለአጠይቆተ ሰለስቱ አካላት አካላትን ለያይቼ ለመናገር ሶስት ብል በባህሪ በህልውና በአገዛዝ በስልጣን ይህን ዓለም ካለመኖር ወደ መኖር አምጥቶ በመፍጠር መግቦቱ ሳይቋረጥ እየመገበ በመኖር አንድ በሚሆን በአንድ አምላክ አምኜ እጀምራለሁ። ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ወይም ደቀ መዛሙርቴ አድርጓቸው ይላል። ይህን ቃል የተናገረው ከዘመናት በፊት የነበረ ዘመናት የማይሽሩት ዓለምን ካለመኖር ወደ መኖር ያመጣ እየመገበ ያለ ምግቦቱ የማይቋረጥ በመንግስቱ ሽረት ህልፈት በባህሪው ሞት የማይስማማው ነገር ግን ለሰው ልጆች ሲል በፈቃዱ በለበሰው ስጋ የሞተ የአብ የባህሪ ልጅ የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቃል የተናገረው በዘመነ ስጋዌው 5500 ዘመን ተፈጽሞ ዘመነ ሐዲስ ሲሆን ከቀጠሮው አንድ ሰዓት ሴኮንድ እንኳን ሳያሳልፍ በቀጠሮው የመጣው በስጋው ቆራሽነት በደሙ ፈሳሽነት ዓለምን ያዳነ የሰራዊት ጌታ የነገስታት ንጉስ የጌቶች ጌታ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረውም ለጊዜው ለሐዋርያት ነው። ቃሉ እስከ ዕለተ ምጽአት ሲፈጸም የሚኖር ቃል ነው። ምስጢረ ሥላሴን ነው በዚሁ ማየት የፈለግነው። ምስጢረ ሥላሴን ስለሆነ ምስጢረ ሥላሴ በፍጡራን አንደበት ሊመረመር የማይችል ረቂቅ የረቀቀ የመጠቀ ይሄ ነው ተብሎ እንዲሁ ሊገመትም ይሄ ነው ተብሎ ሊለካ የማይችል የሥላሴ ምስጢር ማለት ነው። ሥላሴ እንደወደዱ እንደፈቀዱ እንጂ ፍጡር የሥላሴን ባህሪ መርምሮ ማወቅ አይችልም። ነገር ግን ሥላሴ በወደዱ ጊዜ ለነቢያትም ለሐዋርያትም እንዳስተማሩ ሲያያዝ በመጣው ከመጻሕፍት በመነሳት በመጠን መመርመር ይቻላል። በመጠንም መመርመር እንዲቻል አብርሃምም በስነ ፍጥረት ተመራምሮ እንዳወቀ ሙሴ ጸሊም ከቀድሞ ሰዎች አብርሃም ማለት ነው። ከኋላ ሰዎች ደግሞ ሙሴ ጸሊም የተባለ በስነ ፍጥረት በፀሐይ ተመራምረው የሥላሴን አንድነት ሶስትነት አውቀዋልና እንዲሁ እኛም እግዚአብሔር መንፈስ ቅዱስ እንደገለጠልን ስለ ምስጢረ ሥላሴ እንናገራለን። ምስጢረ ሥላሴን ለማወቅ እግዚአብሔር ከዓለም በፊት በባህሪው ምስጉን ነው። ዓለምን ሳይፈጥር ማን ያመሰግነው ነበረ ቢሉ ባህሪው ባህሪውን ያመሰግነው ነበረ ይላል። ወይም ምስጉን ባህሪው በቅድምና የነበረ ነውና ምስጋናው ከራሱ የተገኘ ነው። ለዚህም ነው ዮሐንስ አፈወርቅ እንግዲህ ስብሐቲሁ ዘእምኀቤሁ ወውዳሴሁም እምዚአሁ ምስጋናው ከራሱ የተገኘ ነው ይላል። እና ኋላ ግን እግዚአብሔር ሥላሴ ማለት ነው። ሥላሴ ማለት የሶስትነት ስም ነው። እግዚአብሔር ማለት የአንድነት ስም ነው። ወይም እግዚአብሔር ማለት የሶስትነት ስምም ይሆናል። አንሰ ሶበ እብል እግዚአብሔር እብል በእንተ አብ ወልድ ወመንፈስ ቅዱስ ይላል ጎርጎሪዎስ። ምስጢረ ሥላሴ የሥላሴንን አንድነት ሶስትነት የምናውቅበት ምስጢር ማለት ነው። ሥላሴን መምህራን አባቶቻችን ሊቃውንት ሲያስተምሩን ስላሴ ስንት ናቸው በማለት ከልጅነታችን ጀምረን ያስተምሩናል። ስላሴ ስንት ናቸው ብለው ነው የሚጀምሩ። በልጅነታችን ሲያስተምሩን የመጀመሪያው የትምህርቱ መጀመሪያ መሰረታዊ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ትምህርት ከልጅነት ሲጀምር ስላሴ ስንት ናቸው ብሎ ነው። አንድም ሶስትም ናቸው። በምን ሶስት ይሆናሉ? በስም፣ በግብር፣ በአካል። በምን አንድ ይሆናሉ? በባህሪ፣ በአገዛዝ፣ በስልጣን፣ በጌትነት፣ በመለኮት፣ ይህን በመሰለው ሁሉ አንድ ይሆናሉ ብሎ መጀመር ነው ማለት ነው። እንግዲህ የአንድነት ስማቸው እግዚአብሔር ከሆነ የሶስትነት ስማቸው አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። የግብር ስማቸውን ስናይ የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ ወይም ስራው መወለድ፣ የመንፈስ ቅዱስ ስራው መስረጽ ነው ይላል። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ማለት ነው። አብ እግዚአብሔር አብ እግዚአብሔር ወልድን ወለደው፣ እግዚአብሔር መንፈስ ቅዱስን አሰረጸው እንላለን። እንዲህ ሲባል አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል በስላሴ ዘንድ መቅደም፣ መቀዳደም፣ መብለጥ፣ መበላለጥ የለም። ለምሳሌ በዚህ ዓለም ስናይ አንድ አባት የወለደውን ልጅ በሰው ሰውኛው እንደሚበልጠው፣ እናትም የወለደችውን ልጅ እንደምትበልጥ፣ ጋብቻው በ20 የሚጀመር በ30 የሚጀመር በ40 የሚጀመር፣ አንድ አባት ወይም አንዲት እናት ባልና ሚስቱንም በአንድ ላይ ማለት ነው። ስለዚህ እነዚህ አባት እናት ልጃቸውን ይቀድማሉ፣ በስጋው ትውልድ ይቀድማሉ። አባት ልጁን እናትም ልጇን ትቀድማለች። በስላሴ ዘንድ ግን አብ ወላዲ ነው፣ ወልድን ወልዶታል፣ መንፈስ ቅዱስን አስርጾታል ስንል በስላሴ ዘንድ መብለጥ፣ መበላለጥ፣ መቅደም፣ መቀዳደም የለም። ለዚህ ነው እንግዲህ ሰለስቱ ምዕት ይሄን ሲያስተምሩ አብ ያለ ወልድ የነበረበት ዘመን የለም፣ ወልድም ያለ መንፈስ ቅዱስ የነበረበት ዘመን የለም ይላሉ። አብ ወልድን ስለወለደ በዘመን አይቀድመውም፣ ወልድም ከአብ ስለተወለደ በዘመን ወደ ኋላ ያለበት ጊዜ የለም። መንፈስ ቅዱስም ከአብና ከመንፈስ ቅዱስ የተለየበት ዘመን የለም። ወለደው አሰረጸው ስንል በስላሴ ዘንድ መብለጥ፣ መበላለጥ፣ መቅደም፣ መቀዳደም እንዲል የለ። ይሄን መጻሕፍት ያስረዱናል። በተለይ በዚህ ዙሪያ አባ ሕርያቆስ ይሄን ያብራራልናል። ምስጢረ ስላሴን አምልቶ አስፍቶ የተናገረው ታላቁ የእመቤታችን ወዳጅ የሆነው አባ ሕርያቆስ በቅዳሴ ማርያሙ አስፍቶ ይነግረናል። ስለ ምስጢረ ስላሴ በአብ በወልድ በመንፈስ ቅዱስ ዘንድ መበላለጥ መቀዳደም እንደሌለ ያስረዳናል። እይልህቅ አብ እምወልዱ ወወልድኒ እይልህቅ መንፈስ ቅዱስ ወመንፈስ ቅዱስኒ እይንእስ እምወልድ ወወልድኒ እይንእስ እምአቡሁ ይላል። አብ ወልድን ስለወለደው መንፈስ ቅዱስን ስላሰረጸው አብ የወለደ ያሰረጸ ስለሆነ ከወልድና ከመንፈስ ቅዱስ አይቀድምም አይበልጥም ማለት ነው። አኮ ከመ አብርሃም ዘይልህቅ እምይስሐቅ ወይስሐቅ ዘይልህቅ እምያዕቆብ አኮ ከማሁ ለመለኮት ነው የሚለው። አብርሃም ይስሐቅን እንዲበልጠው እንዲቀድመው፣ ይስሐቅም ያዕቆብን እንዲበልጠው እንዲቀድመው ለመለኮት እንዲህ አይደለም። እይልህቅ አብ እምወልዱ አብ ከልጁ ከወልድ አይበልጥም። ወወልድኒ እይንእስ እምአቡሁ ወልድም ከአባቱ አያንስም። ወመንፈስ ቅዱስን እይንእስም ወልድ መንፈስ ቅዱስም ከወልድ አያንስም፣ ወደ ኋላ አይልም፣ ወልድም ከአባቱ አያንስም በማለት አብ ወልድ መንፈስ ቅዱስ ትክክል ትክክል እንደሆኑ ይነግረናል ማለት ነው። አያይዞ በእነሱ መካከል ማዘዝ መታዘዝም እንደሌለ ጨምሮ ያስረዳናል። ሲያስረዳ አኮ ከመ አብርሃም ዘይእዝዞ ለይስሐቅ በሕገ ፍጥረት ወይስሐቅ ዘይእዝዞ ለያዕቆብ አኮ ከማሁ ለመለኮት እየእዝዞ አብ ለወልዱ በከዊነ አብ ወየ አብ ወልድ በከዊነ ወልድ ወመንፈስ ቅዱስ እሩይ ውእቱ ይላል። አብርሃም በሕገ ፍጥረት ልጁን ይስሐቅን እንዲያዘው ይስሐቅም ደግሞ ልጁን ያዕቆብን እንዲያዘው አብ ስለወለደው ወልድን አያዘውም መንፈስ ቅዱስንም አያዝም። ወልድም ልጅ ስለሆነ አያንስም። ወይ ኤቢ ይላል። እምቢም ቢያዘውም እምቢ አይለውም። እምቢ የሚል ልጅ የስጋ ልጅ ስላለ ማለት ነው። ከዛ ሲለይ ወመንፈስ ቅዱስ እሩይ ውእቱ መንፈስ ቅዱስም ትክክል ነው በማለት አብ ወልድን ስለወለደ መንፈስ ቅዱስን ስላሰረጸ ከወልድና ከመንፈስ ቅዱስ የሚበልጥበት የለም። ሁሉም እኩል ናቸው። ይወልደዋል አይቀድመውም፣ ያሰርጸዋል አይቀድመውም ማለት ነው። ይህ የስላሴ እንግዲህ በስል የስላሴ እኩልነት ነው ማለት ነው። እንግዲህ እኒህ ሶስቱ አካላት በባህሪ በህልውና በአገዛዝ አንድ ናቸው። አባቶቻችን ይህን ሲያስተምሩ በአንድ ሰው አምሳል ያስተምራሉ። ለአንድ ሰው ሶስት ነገር አለው ብለው ያስተምራሉ አባቶቻችን። ለአንድ ሰው ሶስት ነገር አለው፣ ልብ አለው፣ ቃል አለው፣ እስትንፋስ አለው። ይኸውም አንድ ሰው ይባላል እንጂ ሶስት ሰው እንዳይባል ስላሴም አብን ልብ፣ ወልድን ቃል፣ መንፈስ ቅዱስን እስትንፋስ ብለን እንማራቸዋለንና ከልብ ከቃል ቀድሞ የሚገኝ ልብ የለም፣ ቃልም የሌለው ልብም የለም፣ እስትንፋስም የሌለው ቃል የለም። ከነዚህ ከሶስቱ አንዱ ቀድሞ የሚመጣበትም ጊዜ የለም። ሁሉም አይቀዳደሙም፣ አይበላለጡም ማለት ነው። ስለዚህ አባቶቻችን ሲያስተምሩን በአንድ ሰው ለአንድ ሰው ሶስት ነገር አለው ካሉ በኋላ ልብ አለው በልቡ ያስባል፣ ቃል አለው በቃሉ ይናገራል፣ እስትንፋስ አለው በእስትንፋስ ደግሞ ይተነፍሳል ወይም እፎ ይላል ማለት ነው። ስለዚህ ይሄ ሰው አንድ ሰው አንድ እገሌ ይባላል እንጂ ሶስት ሰው እንዳይባል ስላሴም በአካል ሶስት ስላልን በባህሪ በህልውና በአገዛዝ አንድ አምላክ ብለን እናምናለን። ይሴለሱ በአካላት ወይ ተዋሃዱ በመለኮት በአካል ሶስት ሲሆኑ በባህሪ በህልውና በአገዛዝ አንድ ናቸው ይላል። ከብዙ በጥቂቱ ከረጅም ባጭሩ ይሄን ካልን በኋላ ስላሴን ዘመኑም መረጃ ፈላጊ ዘመን ስለሆነ ስላሴ ምስጢረ ስላሴ በመጽሐፍ ቅዱስ እንዴት ነው ብለን ስንመለከት መጽሐፍ ቅዱስ ስለ ምስጢረ ስላሴ አመልቶ አስፍቶ ይነግረናል። ለምሳሌ ስላሴ ይሄን ዓለም ከፈጠሩት በኋላ በተለይ ሰውንና መላእክትን የፈጠሩ ስማቸውን ለመቀደስ ክብራቸውን ለመውረስ ነውና በተለይ ክቡሩን ሰው ሲፈጥሩ ለመጀመሪያ ጊዜ ስላሴ የአንድነታቸው ምልክትን ሶስትነታቸውን ተናግረው የአንድነታቸውን ምልክት ሲያስቀምጡ በመጽሐፍ ቅዱስ ላይ ማለት ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ እንዲህ ይላሉ ስላሴ እይደልዎ ለሰብ ይንበር ባህቲቶ ወይም ይንበር ባህቲቱ ይላል። አላ ንግበር ሎቱ ቢጸ ዘይረድኦ ሰው ብቻውን ሊኖር አይገባውም። አዳም ማለት ነው። አዳም ብቻውን ይኖር ዘንድ አይገባውም። አላ ንግበር ቢጸ ዘይረድኦ ዘተረድኦ በሚለው ቅኝት እንለዋለን። ማቅናት በትርጓሜ ቤት ማቅናት ሲባል ቃሉን አቅንቶ አስተካክሎ መተርጎም ቅኝት ይባላል። ዘትረድኦ የምትረዳውነን እንሆ ሔዋንን እንፍጠርለት በማለት ወይም ደግሞ አዳምን እንፍጠር ብለው ሲፈጥሩ ንግበር ሰብአ በአርአያነ ወበአምሳሌነ በአርአያችንና በምሳሌያችን ሰውን እንፍጠር ሲሉ ሶስትነታቸውን ንግበር ሰብአ ካሩ በኋላ ያንድነታቸው ምልክት የሆነውን አዳምን እንደፈጠሩ የምናይበት ምስጢር አለ ማለት ነው በመጽሐፍ ቅዱስ። ከዚህ በማያያዝ በተለይ የጎላ የተረዳ በኦሪት ዘፍጥረት ምዕራፍ 11 ከቁጥር 6 ጀምረን ስንመለከት በዚህ አንድ ትልቅ የሥላሴ ምስጢር እናገኛለን። አንድነትና ሶስትነት የተገለጠበት ማለት ነው። በዚህ ታሪክ ውስጥ ሰፋ ያለ ታሪክ ይኖራል። አብስተን ባንተርከውም መጠነኛ የሆነ ታሪክ ማስቀመጥ እንችላለን። ሥላሴ ይሄንን ዓለም ፈጥረው እያስተዳደሩ በነበሩበት ጊዜ ቃላቸውን ትእዛዛቸውን ተቀብሎ ሚኖር ፍጥረትም አለ፣ አመፀኛ ፍጥረትም አለ። ዲያብሎስ ከበደለ ጊዜ ጀምሮ ግማሹ ያመጻል፣ ግማሹ ደግሞ ህገ ልቡናም ነው። ዘመኑ በተለይ በእነ አብርሃም የነበረው ዘመን ከአዳም ጀምሮ እስከ ሙሴ ያለው ዘመን ህገ ልቡና መጻሕፍት ያልተጻፉበት ዘመን ስለሆነ ህገ ልቡና ህጉ በልብ ይያዝ እንደነበረ በዛ ዘመን ሰዎች ከመስራቅ በኩል ወደ ሰናኦር ሜዳ መጡ ይልና ቀደም ሲል ከነሱ በፊት የነበሩት በዘመነ ኖህ የነበሩ ሰዎች እግዚአብሔርን አሳዝነው ከሰማይ ቀዝቃዛ ውሃ ከምድር እንደ እሳት የሚያቃጥል የሞቀ ውሃ በእግዚአብሔር ቁጣ የተነሳ ወርዶባቸው ተደምሰው ጠፍተው ከነዛ ሁሉ ግን አንድ የተባረከ ደግ የእግዚአብሔርን ቃል ጠብቆ ቤተሰቡን በህግ መርቶ የኖረ አንድ ደግ ሰው ኖህ ብቻ ከነዚህ ስምንት ቤተሰቡ ተገኘ ይልና ከዛ በኋላ የሱ ዘር በእግዚአብሔር ቸርነት እየተራባ እየበዛ መጥቶ እስከ ሰናኦራውያን ወይም ደግሞ ከለዳውያን የባቢሎን ሰዎች ማለት ነው። በዛን ሰዓት እነዚህ ሰዎች ወደ ምስራቅ በኩል ሄደው ሰናኦር የሚባል ሜዳ አገኙ። በዚህ ላይ ፎቅ ለመስራት ሞከሩ ይላል። ፎቁ ጤናማ ፎቅ አልነበረም። ፎቅ መስራቱ ይሄን ያህል የሚያስከፋ አይደለም። ፎቁ ሊነገድበት፣ ሊተረፍበት፣ ሊበላበት፣ ሊጠጣበት መልካም ነገር ሊሰራበት ከሆነ ችግር የለውም። ነገር ግን ያ ፎቅ ጤናማ ፎቅ አልነበረም። ሥላሴን ለመፈተን የተደረገ ፎቅ ነው። በዛ ላይ ቀድሞ ከኛ በፊት የነበሩ ሰዎች ፎቅ ባለመስራታቸው ወይም ደግሞ መጠጊያ ባለማድረጋቸው ውሃ የንፍር ውሃ ይላል ከላይ ቀዝቃዛ ከምድር እሳት፣ እሳቱና ቀዝቃዛው አንድ ላይ ሲደባለቅ ንፍር ውሃ ይባላል። ሙቅና ቀዝቃዛ ማለት ነው። በዚህ ምክንያት የጠፉት የሚጠጉበት ግንብ ባለመኖራቸው ነው። ይሄም ብቻ አይደለም አሉና ፎቁን ሲሰሩ ምንድነው ያሉት? እንዲያውም በበላያችን ያለውን ገዥ አውርደን ጥለን በሰላም እንኖራለን በማለት የሥላሴን መንግስት የተፈታተኑበት ጊዜ ነበረ ይላል። ባጭሩ ግን ሥላሴ አንድ ነገር በሚያደርጉበት ጊዜ ወዲያውም አንድነታቸውንና ሶስትነታቸውን ለመግለጽ እነዚህ ሰዎች ይሄን ግንብ በ43 ዘመን እንደጨረሱት በኩፋሌ ምዕራፍ 10 ቁጥር 4 ላይ እናገኘዋለን። 43 ዘመን የፈጀ ፎቅ ማለት ነው። ያን ሰርተው እንዳውም ወደ ላይ መጥቀው ስልጣኔውም ያን ጊዜ የሰፋ የተጀመረ ይመስላል እስከ ፀሐይ ድረስ ደርሰው በፀሐይ አብስሎ እስከ መብላት ድረስ ደርሰው ከዛ ላይ ግን ሰይጣን ያመለከታቸው መጥፎ ነገር ስለነበረ ጦር ወደ ሰማይ በመወርወር ሥላሴን አገኘን በማለት ሰይጣን ደግሞ ያን ጦር እየተቀበለ በምትሃታዊ ደም እየቀባ ይልክላቸው ስለነበረ አሁን ገዥ ነኝ የሚለውን ወጋን፣ አሁን አጋፋሪውን ከመላእክት አንዱን አገኘን በማለት መዘባበት ጀመሩ ይላል። በዚህ ጊዜ ሥላሴ የፍጡርን ድካም አይወዱምና ወይቤ እግዚአብሔር ይላል። አሁን አንድነት እኛ የምንፈልገው አንድነትና ሶስትነት ነው በመጽሐፍ ቅዱስ። ወይቤ እግዚአብሔር አሐዱ ዘመድ ውእቱ ኩሉ አለ። እነሆ ሁሉ በአንድ ቋንቋ ነው ይላል። አሐዱ ዘመድ ውእቱ ከመዝ አሐዙ ይግበሩ፣ አንድ ቋንቋ ስለሆኑ ባንድነት ስለሚነጋገሩ ይሄን መጥፎ ነገር ጀመሩ። አንድ ቋንቋ አንድ ልሳን አንድ አንደበት ቢሆኑ ነውና ይሄን ነገር ተደፋፍረው የጀመሩት ብለው ወይ እግዚአብሔር በማለት አንድነታቸውን አሳየ። ወረድ ይልና ንዑ ንረድ ወንዝርዎ ለነገሮሙ ከመ ኢይሳምዑ ነገሮሙ፣ ኑ እንውረድና ቋንቋቸውን እንለያየው እርስ በርሳቸው እንዳይሰማሙ እናደርጋቸው። ከላይ ወይ በእግዚአብሔር እግዚአብሔር እንዲህ አለ ብሎ አንድነታቸውን ከተናገረ በኋላ ንዑ ንረድ ኑ እንውረድ ቋንቋቸውን እንበታት ነው በለው ቋንቋቸውን በታተኑባቸው ይላል። በዚህ ለነሱ ለጊዜው ጥፋት ቢሆን ለኛ ግን ምስጢረ ሥላሴን አመልተን አስፍተን የሰማነበትና ያወቅንበት ኃይለ ቃል ነው ማለት ነው። ከዛ በኋላ በስራው ላይ መለያየት ተጀመረ። ውሃ አምጣ ሲለው ጭቃ ማምጣት ነው፣ ጭቃ አምጣ ሲለው ኩረት ማምጣት ነው፣ ኩረት አምጣ ሲለው ሌላ ትልቅ ድንጋይ ማምጣት ነው። በዚህ ምክንያት ሁሉም ተበታተኑ። ከዚህ በኋላ ሥላሴ ይሄንን ጣዖት አድርገው እንዳያመልኩት በታተናቸው ይላል። አሁን እኛ የምናየው ከላይ ወይቤ እግዚአብሔር እግዚአብሔር እንዲህ አለ ብሎ አንድነታቸውን ካሳየ በኋላ ወርዶ ንዑ ንረድ ወንዝርዎ ለነገሮሙ ነገራቸውን እንበታትንባቸው ብሎ ሶስትነታቸውን ተናገሩ። ይሄ ነው ምስጢረ ሥላሴ በመጽሐፍ ቅዱስ የምንረዳበት። ከዚህ የበለጠ ሰፊ ከዚሁ ከሕገ ልቡና ዘመን ሳንወጣ ሰፊውን አገኛለን። ለምሳሌ ወደ ኦሪት ዘፍጥረት ምዕራፍ 18 ብንገባ በሰፊው ታላቁ በሕገ ልቡና ዘመን የነበረው አብርሃም ስለ ምስጢረ ሥላሴ ሥላሴ የገለጡለትን በሰፊው ያስተምረናል። አብርሃም ደጉ የእግዚአብሔር ወዳጅ እግዚአብሔር ከዘመዶቹ ከጣዖት አምላኪዎች ወገኖቹ ለይቶ ያወጣው የእግዚአብሔር ታዛዥ የሆነው አባት ከዕለታት አንድ ቀን አብርሃም ታላቁ አባት ምጽዋት ወዳጅ ነው። የእግዚአብሔርን ወዳጆች ነዳያንን ምስኪናንን ሁሉ የሚወድ የእግዚአብሔር ታዛዥ በመሆኑ እግዚአብሔር የሰጠውን ሁሉ ከወገኖቹ ጋር ተካፍሎ የሚበላ ደግ አባት በመሆኑ እንዲያውም አባቶቻችን ያለ ምስክር ማዕዱን አይበላም ነበር ብለው የሚነግሩለት ታላቁ አባት አብርሃም ነው። ዛሬም ቢሆን ደጋጎን አባቶቻችን ደጋጎቹን ምእመናን ይሄ አብርሃማዊ ባህሪ ነው ያለው፣ ይሄ አብርሃማዊ ጸባይ ነው ያለው እያልን እንዲሁ ምሳሌ አድርገን አብርሃምን የምንናገርባቸው ታላላቅ ሰዎች አሉ። የአብርሃምን ስራ የሚሰሩ ምእመናን ማለት ነው። አብርሃም አባታችን እንዲህ ሲያደርግ ሰይጣን የበጎ ነገር ሁሉ ጠላት ነው። ከመጀመሪያው ጀምሮ ከአባቱ ከአዳም ከእናቱ ከሔዋን ጀምሮ ይሄን እንቅፋት ሲፈጥር የነበረው የአብርሃምን ደግ ስራ ለማስቀረት ወደ ሶስት ቀን እንደ ገረገረው ወይም ደግሞ ለማሰናከል እንደሞከረ ታሪኩ ይነግረናል ማለት ነው። የብሉይ ኪዳኑ አብነት ያስረዳናል። እና ምንድነው ለሶስት ቀን ሰይጣን ደም የለውም ስጋ አለበት። የሚወጣ ማንኛውም ፈሳሽ ነገር የለም፣ ረቂቅ ነው። ስጋን አለበሰም። የመላእክት ተፈጥሮ ረቂቃን ናቸው፣ ማባአልዎ የመጡ ናቸው። የሚፈስ የሚወጣ ማንኛውም ነገር የላቸው። ምናልባት የላብ ላብ ላበ የጭንቅ ጭንቅም ያዘው ይላል። በቀራኒዮ ላይ ጌታችን ኢየሱስ ክርስቶስን ለመፈታተን የመጣው ሰይጣን ያው ረቂቅ ላብ ረቂቅ ወዝ አለው ይላል፣ በታሪክ እናገኛለን። ይሁን እንጂ ይሄ የጭንቀት የተገኘ እንጂ በባህሪያቸው በመሰረቱ በእነሱ ላይ የሚፈስ ፈሳሽ ምንም እንደሌለ እንረዳለን ማለት ነው። እና አብርሃም አባታችንን ሲፈታተነው ያደረገው የሰይጣን ሴራ ወይም ተንኮል ራሱን በማድማት ነበረ ይላል ታሪኩ። ራሱን በመፈርከስ ወይም ደግሞ በመግመስ ደምን በማፍሰስ ምእመናንን በአራቱ ማዕዘን የሚጎርፉትን ወደ አብርሃም ቤት የሚጓዙትን ምእመናን ማስቀረት ነው የሱ ስራ። ሰይጣን ማለት የስሙ ትርጉም ተቃራኒ ማለት ነው። መልካሙን ስራ ተቃርኖ ማስቀረት፣ እግዚአብሔር አድርጉ ያለውን አታደርጉ ወይም እግዚአብሔር አታደርጉ ያለውን ደግሞ አድርጉ ማለት ነው። የሰይጣን ሥራ ባስሩ ቃላት ልክ እሱም 10 ህጎች አሉት ይላሉ ሊቃውንቱ። ማለት ባስሩ ቃላት ልክ ይትቅትል አትግደል ያለውን ቅትል ይለዋል እሱ ማለት ነው። ግደል እያለ 10ን እያጣመመ 10ን ቃላት ማፍረስ ይችላል ማለት ነው። የሰይጣን ሴራ ይሄ ነው እና ራሱን ገምሶ ፈርክሶ በአራቱ ማዕዘን የሚጎርፉትን ወደ አብርሃም ድንኳን የሚጎዙትን ምእመናን ወዴት ትሄዳላችሁ? ወደ አብርሃም ቤት ምን ልታረጉ? ልንበላ፣ ልንጠጣ፣ ልንረዳ ሲሉት የድሮ አብርሃም መሰላችሁ? የአብርሃም እኮ አይደለም ዛሬ። ዛሬ እኮ እየያዘ እየተደባደበ ነው፣ እየፈረከሰ እኮ ነው። እነሆ እኔ ራሴን ገምሶ ደሜን አፍሶ ሰደደኝ በማለት በታሪኩ እንደተገለጠው እንዲህ አድርጎ የእግዚአብሔርን ወዳጆች የአብርሃምን የጽድቅ መስካሪዎች ምእመናን በማስቀረት ብዙ ወደ 3 ቀን ያህል እንዲህ አድርጎ አስቀርቶ ነበር። ሥላሴ ግን የሰው ድካም በከንቱ እንዲቀር የማይፈልጉ ሥላሴ በግልጽ በሦስት ሰዎች አምሳል ወደ አብርሃም ቤት መጡ። ጋሃሱ አጋይስቴ መልአተ ንባብ ጌቶቼ ወደ ቤቴ ግቡልኝ ብሎ በሦስት ሰዎች አምሳል መጥተው በአብርሃም ቤት ተገንተውለታል። የሚገርመው እዚህ ላይ አብርሃም የእግዚአብሔር ሰው ስለሆነ ምስጢረ ሥላሴ እለቱን እንደተገለጠለት እናያለን። ሲያመሰጥር ኦ እግዚኦ እመረከብኩ ሞገሰ በቅድሜከ ኢትህልፍ እምገብርከ፣ እዚሁ ላይ ነው። አቤቱ በፊትህ ባለሟልነትስ አግኝቼ እንደሆነ ከባሪያህ አትለፍ ወይም ባሪያህን አትለፈው በማለት አቤቱ በፊትህ ባለሟልነትን አግኝቼ እንደሆነ በማለት አንድነቱን ወይቤ እግዚአብሔር እንዲህ አለ እንዳለው በ11 ላይ አሁንም በፊትህ ባለሟልነትን ናምጽ ለክሙ ማየ ወትህጹ ወንህጽብ እገሪክሙ፣ ውሃ አምጥተን እግራችሁን እንጠባችሁ ወይም እግራችሁን እናጥብ ዘንድ ውሃ እናምጣላችሁ በማለት በፊትህ ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው ብሎ አንድነታቸውን ከገለጠ በኋላ ሶስትነታቸውን አያይዞ ሲገልጽ ናምጽ ለክሙ ማየ ወትህጽው ወንህጽብ እገሪክሙ፣ እግራችሁን እናጥባችሁ ዘንድ ውሃ ይምጣላችሁ ብሎ አንድነትን ሶስትነትን ያስቀምጥልናል ማለት ነው። ከዚህ በኋላ እነሱም ግበር በከመ ትቤ፣ እንዳልክ አድርግ። አባቶቻችን በዚህ ላይ በምስጢር ሲያመሰጥሩት እንዲያውም ደክሞናል አዝለህ አስገባን እንዳሉት በታሪኩ ተነግሯል። አዝለህ አስገባን ደክሞናል። ሥላሴ ስለወደዱት ከሶስቱ አካል አንዱ አካል ሰው የሚሆን ስለሆነ ማለት ነው። አዝለህ አስገባን አሉት ይላል ታሪኩ ነው እንዲያ የሚለው። አንዱን አዝሎ ሲያስገባ ሁለቱም በተአምራት ከቤት ውስጥ ተገንተዋል። ይሄ ማለት ለሥላሴ አካላቸው የተስተካከለ ነው። ይሄ ጠይም ነው፣ ይሄ ቀይ ነው፣ ይሄ ጥቁር ነው የሚባል በሥላሴ ዘንድ የለም። የሥላሴ አካላት ሶስት ስለሆነ ትክክል ነው። ከዚህ እገሌ ነው አብ፣ እገሌ ነው ወልድ፣ እገሌ ነው መንፈስ ቅዱስ ማለት አይቻልም። ነገር ግን ሰው የሚሆነው እግዚአብሔር ወልድ ስለሆነ እግዚአብሔር ወልድን አዝሎ ሲያስገባ አብና መንፈስ ቅዱስ በተአምራት ድንኳኑ ውስጥ ተገኙ ነው። ይሄ ትልቅ የሆነ ምስጢር ነው። አያይዞ ወሆረ ሀበ ሳራ ብእሲቱ ዘሃለወት ውስተ ሃይመታ፣ እንሆ ገስግሶ ሄዶ ወደ ባለቤቱ ወደ ሳራ ወደ ድንኳኑ ውስጥ ገብቶ እንዲህ አላት፣ ግበሪ ሰለስተ መስፈርተ ስንዳሌ ወአብ ህኢ ወግበሪ ዳፍንተ፣ 3 መስፈሪያ ዱቄትን ወስደሽ 1 እንጎች አድርገሽ ጋግሪ አለ ይላል። ይህ በእውነት የሚገርም ነው፣ መጽሐፍ ቅዱስ የሚነግረን ማለት ነው። ሊጦ ጉርዶ የወጣውን ስንዴ የብሉይ ኪዳኑ ትርጉም ሊጦ እንዴ ሲል በአሁኑ አነጋገር የተፈተገ የተበጠረ የተንጠረጠረውን ስንዴ ሶስት መስፈሪያን ወስደሽ አንድ እንጎች አድርገሽ ስሪ ብሎ ባለቤቱን እንዳዘዘኝ ነግረናል። ሶስት መስፈሪያ ዱቄት ሶስትነታቸውን ሲያመለክት አንድ እንጎች አድርገሽ ጋግሪ ብሎ መናገር ደግሞ አንድነትን የሚያሳይ ነው ማለት ነው። ከመጀመሪያው መግቢያችን ላይ በኦሪት ዘፍጥረት ምዕራፍ 18 ላይ እንግዲህ ይትልፍም ገብርከ ባሪያህን አትለፈኝ ብሎ አንድነታቸው ከተናገረ በኋላ ምንድነው ናምጽ ለክሙ ማየ ወንህጽ እገሪክሙ ወሃምተን እግራችሁን እንጣል ብሎ ናምጽ ለክ እምናምጣላችሁ በማለቱ ሶስትነቱን እንዳሳየን ከዚህ ደግሞ ሊጦ ጉርደው የወጣለት ብሎ በድሮ አማርኛ ሲናገር ባሁኑ ደግሞ የተፈተገ የተበጠረ የተንጠረጠረ ስንዴን ሶስት መስፈሪያ ለክተሽ ወስደሽ አንድ እንጎች አድርጊው ማለት ነው። ሶስቱ መስፈሪያ የሶስትነታቸው አንድ እንጎቻ ማለት ደግሞ የአንድነታቸው ምሳሌ ነው ማለት ነው። ስለዚህ ስላሴ መጽሐፍ ቅዱስ እንዲህ በማድረግ በሰፊው ያስተምረናል። አያይዞ ከህገ ልቡና ወጥተን ወደ ህገ ያው በመሰረቱ አጠቃላይ ዘመነ ነቢያትም ሁሉም ነገር 5500 ዘመኑ ሳይፈጸም የነበረው ሁሉ በሙሉ ኦሪት ተብሎ ይጠራል። በመክበባቸው ሌሎቹንም መጻሕፍት ኦሪት አላቸው ይላል። እንግዲህ ኦሪት የሁሉም መጠሪያ ቢሆንም እየተከፋፈለ ዘመነ ነቢያት፣ ዘመነ ነገስት፣ ዘመነ መሳፍንት እየተባለ እየተከፋፈለ ይሄዳል። ስለዚህ በዘመነ ነቢያትም ደግሞ በኢሳይያስ መጽሐፍ ስንመለከት ትንቢተ ኢሳይያስ ምዕራፍ 6ን በምንመለከተው ጊዜ በጣም ደግሞ የተለየ ምስጢረ ስላሴን ምልአት ስፋት ይነግረናል። ለምሳሌ ምዕራፍ 6 ቁጥር 1 ጀምረን ስንመለከት ወይም ቁጥር 3 ብናነሳው በአመተ ሞተ ኦዜያን ንጉስ ርኢክዎ ለእግዚአብሔር ልዑል ዘይነብር ዲበ መንበሩ ነዋህ ወብሩህ ወምሉ ቤተ ስብሃቲሁ ወሱራፌል ይቀውሙ አውዶ ወለለ አሃዱ ምስለ ካልኡ ወይብሉ ቅዱስ 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 እግዚአብሔር። በአመተ ሞተ ኦዜያን ንጉስ ርኢክዎ ለእግዚአብሔር። ይህ ኦዜያን የተባለው እንግዲህ በዜና መዋዕል መጽሐፍም ይገኛል። ታሪኩም ከዚህ ይተረካል። ንጉሱ የእስራኤል ንጉስ ነው። በዘመኑ ያው የእስራኤል ነገስታት እግዚአብሔር ነው የሚቀባቸው፣ እግዚአብሔር ነው የሚሾማቸው። አስቀድመው ነቢያቱ ካህናቱ ተልከው ሂደው ቅባ ክህነት ቅባ መንግስትም ይባላል በዘመኑ የነበረው። በጊዜያችንም ደግሞ እስከ አጼ ኃይለ ሥላሴ ዘመነ መንግስት ቅባ ነበር። ና ይሄ ንጉስ ኦዚያን በእግዚአብሔር ተቀብቶ የነገሰ የእስራኤል ንጉስ ነው ማለት ነው። ከአህዛብ ነገስታት የተለየ ንጉስ ነው ማለት ነው። በጊዜው በብሉይ ኪዳን የነበረው መንግስቱም ክህነቱም በዘር ነበረ። መንግስት ከነገደ ይሁዳ ብቻ የተወለደ፣ ቤተ ክህነቱም ደግሞ ከሌዊ ዘር የተወለደ ብቻ። ይሁዳና ሌዊ የተባሉት እነዚህ የያዕቆብ ልጆች ናቸው። እንግዲህ እግዚአብሔር እንደወደደ በዘመነ ሐዲስ ለሁሉ ስሙን ለጠራ ሁሉ ለፈቀደለት ሁሉ እስኪሰጠው ድረስ በብሉይ ኪዳን ከነገደ ይሁዳ የተወለደ መንግስቱን ይይዛል። ከነገደ ሌዊ ከሌዊ ነገድ የተወለደ ደግሞ እንዲያውም ቀኝ ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርጋል። ቀኝ ቀኝ አካሉን ተቀብቶ ክህነትን ገንዘብ ያደርጋል ማለት ነው። እና በዛን ዘመን ይሄ ሰው የተወለደው ከነገደ ይሁዳ ስለሆነ በዘር መንግስቱን አግምቶ በሚኖርበት ጊዜ ክፉ የሆነ ወይም ደግሞ የማይፈራ ሕገ እግዚአብሔርን ጠብቆ የሚሄድ የማይለማመጥ ጠንካራ የሆነ ቤተ ክህነት እንዲከበር ሕገ መንግስቱም ደግሞ በዛው መንግስቱ በሚፈቅደው እንዲሄድ የሚፈልግ አዛርያስ የተባለው ሊቀ ካህናት ተነስቶ እሱ በአድላዊነት ወይም በዘር ሊሆን ይችላል ወይም ገንዘብ ተቀብሎ ሊሆን ይችላል እያደላ እያዘነበለ የሚፈርደውን ፍርድ ፍርደ ገምድል እያለ ፍርዱን ያስተካከለ ይፈርድበት ነበር። ለምን ትፈርድብኛለ? እኔ ከፈረድኩ በኋላ አንተ ለምንድን ነው የምትፈርድብኝ ብሎ ሲቆጣው እምነ መንግስት ያብከነት ከመንግስት የተከነት ይበልጣል ይላል ይነግረዋል። ይሄን ብቻ አይደለም የልብስም ችግር አለ። ንጉሱ የሚለብሰው ልብስ የተለየ ነው። ሊቀ ካህናቱም ደግሞ ከንጉሱ ልብስ በላይ ለብሶ አምሮ ሰምሮ መተቁጭላ ይቀናበታል። ልብስም ያስቀና ሆኖ ይቀናበታል ማለት ነው። መቼስ መቅናት አለመታደል ሆኖ ነው እንጂ እግዚአብሔር ለሁሉም ለእያንዳንዱ እንደየድሉ እግዚአብሔር የሰጠው ጸጋ ጸጋ አለው። ልብስ እንኳን ቁም ነገር ተቆጥሮ ሊያስቀና አይችልም። የሚያስቀናስ የእግዚአብሔር ጸጋ ነው። መብቃት፣ ማወቅ፣ መማር፣ ከእግዚአብሔር ጋር መገናኘት፣ ምስጢርን መተርጎም፣ ጥበብን መመራመር፣ ይህንን የመሳሰለ ነገር ቢቀኑበት መልካም ነው። ቅኑ ለእንተ ተአቢ ጸጋ፣ ከፍ ላለች ጸጋ ቅኑ ይላል እንጂ በረባው አረባው መቅናት እንደማይገባ ነው። ነገር ግን እሱ በልብሱ ይቀናበት ነበራል። ለምንድን ነው ከኔ የበለጠ ልብስ ለብሰ ምትመጣብኝ ሲለው ካህናት ከይለብሱ ጽድቃ መዝሙርን ጠቅሶ በዘመነ ነገስት የተጠቀሰውን ጠቅሶ ካህናት ከይለብሱ ጽድቃ ጽድቅን ይለብሳሉ እውነትን ይለብሳሉ፣ እንዲያውም ልብስ ብቻ አይደለም እውነትንም ይለብሳሉ ተብሎ ተነግሯል እያለ በዚህ ቤተ ክህነቱን ከፍ ከፍ ያደረገ ስለመሰለው የሱን መንግስት ዝቅ ዝቅ ያደረገበት ስለመሰለው ተናዶ በአባቴ ከነገደ ይሁዳ ብወለድ በእናቴ ከቤተ ሌዊ ትውልድ አለኝና አንተ ወደ ቤተ መቅደሱ ገብተህ ስላጠንክ ከሆነ የኮራህ እኔ እገባለሁ ብሎ ሳይገባው ወደ ቤተ ክህነት ወደ ቤተ መቅደስ መግባት የሚገባው ስልጣነ ክህነት ያለው ስልጣነ ክህነት የሌለው መግባት አይችልም። የሱ ድርሻው ስርዓተ መንግስት ነው። በውጭ ሆኖ የመንግስቱን ስርዓት ማካሄድ እንጂ ስልጣነ ክህነት ሳይሰጠው እንደነ አሮን ሳይሆን እንደነ ሙሴ ሳይሆን ሰተት ብሎ ወደ ቤተ መቅደስ መግባት አይገባው። ስለማይገባው ነገር ግን እሱ ለከንቱ ውዳሴና ለምን ተሸነፍኩ ብሎ ወደ ቤተ መቅደሱ ለመግባት ልብሰ ተክህኖ ለብሶ ማዕጠንተ ወርቅ የወርቅ ማዕጠንት ይዞ ሳይገባው ለማጠን ገባ ይላል። በዛን ሰዓት ነቢዩ ኢሳይያስ ነው በዘመኑ የነበረው ኢሳይያስ ዝምድና አላቸው ይላሉ። ቢመክረው ቢያስተምረው ይተወው ነበረ፣ ግን አልገሰጸውም፣ ፈራው። አዎ እያወቅን እንፈራለን። ብዙ መናገር የሚገባንን ነገር መናገር ሲገባን አንናገር እንፈራለና ስለምንፈራ ስንዴ ስንዴዋን መረጥ መረጥ አድርጎ ተናግሮ በከንቱ ውዳሴ ጠልፎ መቀመጥ እንጂ ትክክለኛውን እውነተኛውን ነገር ብንናገር እሱ ችግር ይመጣል። ይሄ ከመብቃት ጸጋ ከማግኘት የተነሳ የሚደረግ ነገር ስለሆነ በጊዜው የነበረው ኢሳይያስ ትንቢት እስከ መናገር ድረስ እድል የተሰጠው ታላቁ ነቢይ ፈራው፣ ይናገረው አልቻለም። ከፍ ብሎ አንገቴ ዝቅ ብሎ ባቴ የሚቆርጠኝ ጊስ ብሎ ፈራ። በዛን ሰዓት ለምጽ ወጣበት። ገብቶ ሲያጠን እግዚአብሔርን ቤተ መቅደስ ደፍሮ ስለገባ ለምጽ መታው ይላል። አፍሮ በሻሽ ሸፈነው። ኦዘያን በሻሽ ሲሸፍነው ደግሞ በሻሹም ደግሞ ዘልቆ ወጣበት። በእስራኤል ለምጽ እጅግ በጣም ጸያፍ ስለነበረ ውጣ ውጣ አሉት። ወአውፅኡ ውስተ ቤተ አፍሶት አወጡት። ወዮ አታም ወልዱ የአቅብ ቤተ መንግስት ወይ ኮንን ህዝበ ምድር ይላል። ልጁ ዮ አታም ያው ተጠባባቂ ስለነበረ እሱ ሆነ ይላል። ወደ ለምጻሞች ቤት ገባ ይላል። በዛን ሰዓት በአመተ ሞተ ኦዘያን ንጉስ ርኢክዎ ለእግዚአብሔር አለ ኢሳይያስ። እግዚአብሔር ኢሳይያስም ወደ 27 አመትም 3 አመትም ቢሉ ለምጽ ስላልተናገረው ስላልገሰጸው ድርሻውን ስላልተወጣ እግዚአብሔር በለምጽ መጥቶታል ይላል። ኋላ ግን ምሕረት አድርጎለታል ማለት ነው። እና በዛን ሰዓት በአመተ ሞተ ኦዚያን በሞተበት አመት እግዚአብሔርን በረጅም ዙፋን ላይ አየሁት ይላል። እንግዲህ ርእይክዎ ለእግዚአብሔር እግዚአብሔርን አየሁት ብሎ አንድነቱ ርእይክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ልዑል ነዋ ነዋ ወልዑል በልዑል ዙፋኑ ላይ እግዚአብሔርን አየሁት ካለ በኋላ ወደ ታች ወርዶ እንግዲህ ሱራፌልን አያቸው ወይብሉ ቅዱስ 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 እግዚአብሔር ልዩ ክቡር ንጹህ ልዩ ክቡር ንጹህ ልዩ ክቡር ንጹህ ማለት ነው። አንድነቱን ከገለጠ በኋላ ሶስትነቱን ደግሞ ቅዱስ 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 ብሎ ልዩ ክቡር እንደሆኑ ስላሴ በአንድነትና በሶስትነት እንዳሉ መጀመሪያ እግዚአብሔር ብሎ አንድነታቸውን ጠርቶ በመቀጠል ቅዱስ ቅዱስ ተብለው እንዲመሰገኑ ሶስትነታቸውን በመግለጽ ያስተምረናል ማለት ነው። እንግዲህ በመጽሐፍ ቅዱስ ሰፊ ነው። መቼስ ምስጢረ ስላሴ እንኳን በእኔ በደካማው አንደበት በማንኛውም ቢሆን ቢነገር ምስጢረ ስላሴ ሰፊ ነው። እንግዲህ ይህ ዘመን ካለፈ በኋላ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የክብር ባለቤት ጌታ ራሱ ለአባቶቻችን ለሐዋርያት ሲያስተምር ወንዘ ታጠም በርእሳችን እንደተነሳ ነው። ወንዘ ተጠምቁዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ከዚህ በኋላ እኛ የምናጠምቀው በአብ በወልድ በመንፈስ ቅዱስ ነው። ራሱ መጥቶ ገለጠው ማለት ነው። ከሶስቱ አካላት አንዱ አካል ራሱ ተመላልሶ ባጭር ቁመትና በጠባብ ደረት ተወስኖ መጥቶ እነሆ አንድነትና ሶስትነታችንን ወቁ ብሎ ስታጠምቋቸው፣ እኛ ዛሬ ስናጠምቅ ንሳ መንፈሰ ቅዱሰ ንስኢ መንፈሰ ቅዱሰ ነሳ ልዩ የሆነውን ቅዱስ መንፈስን ገንዘብ አድርግ፣ ንሽ ልዩ ንጹህ የሆነውን መንፈስ ቅዱስን ተቀበይ ብለን ወንዱን በአርባ ሴቷን በሰማንያ ቀን የምናጠምቀው በስላሴ ስም ነው ማለት ነው። እንግዲህ ስላሴ ጌታም ራሱ ለታላቁ ኒቆዲሞስም ሲያስተምር ሀለወክሙ ትትወለዱ ዳግመ ዳግመኛ ትወለዱ ዘንድ አላችሁ። መጀመሪያ የስጋ ልደት፣ ሁለተኛ ደግሞ በመንፈስ ደግሞ ከስላሴ የምንወለደው ልደት አለን። ስንወለድ እንግዲህ ስላሴ በረድኤት ያድሩብናል፣ የስላሴ የጸጋ ልጆች እንሆናለን። ኋላም ደግሞ በምንሞትበት ጊዜ ልጅ የአባቱን ርስት እንዲወርስ በስላሴ ስም የተጠመቅነው ሁሉ የምንወርሰው የስላሴን ርስት ማለት ነው። ስለዚህ እዚህም ጋር አያይዞ ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀቱም ደግሞ ምስጢረ ስላሴ በሰፊው በተለይ የተገለጠበት በዮርዳኖስ ላይ ማለት ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ ተጠምቆ በወጣ ጊዜ አብ በደመና ሆኖ ዝንቱ ውእቱ ወልደ የዘአፈቅር ወሎቱ ስምዕዎ፣ እነሆ የምወደው የምወልደው ልጄ ይሄ ነው እሱን ስሙት በማለት አብ በደመና ሆኖ ሲመሰክር መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ በሱ ላይ ሲያርፍ እግዚአብሔር ወልድ ከዮርዳኖስ ወንዝ ላይ ሆኖ ሲገለጥ አንድነትና ሶስትነት ተገለጠ። አስተርእዮ የሚለውም ቃል ከዚህ ተነስቶ ነው። ስላሴ ከዓለም በፊት አይታወቁ የነበሩት ወልድ ሰው በመሆኑ ከሶስቱ አካላት አንዱ አካል ወልድ ማለት ነው። ስላሴ አንድነታቸው ሶስትነታቸው ተገለጠ ማለት ነው። እንግዲህ ምስጢረ ስላሴ ከምሉ በክፍሉ ከብዙ በጥቂቱ ባጭሩ ይሄን ይመስላል።